ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በክልሉ የደፈረሰው ሰላም እልባት እንዲያገኝ ነው ለመንግስትና ለኦሮሞ ነጻነት ሰራዊት ጥሪ ያቀረብ ነው። ጠዋት ቁርስ የበላሁ የቤተ በር ተንኳኩቶ በሩን ሲከፍት አንድ የአካባቢዎችን ምልሻ ከሶስት መከላከያ ጋራም በር ላይ ናቸው። ስብሰባ አለ አሉኝ።
በኦሮሚያ ክልል የተለያዩ ዞኖች ታጣቂዎች የተወገዙበት ሰላማዊ ሰልፍ ላይ ከተሳተፉ ሰልፈኞች የተናገሩት የተወሰደ ነው። ሙሉ ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ አልሻባብን መዋጋቴን እቀጥላለሁ አለች። የዚህም ዘገባ ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ህዳር 5 2017 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በቴክኒክ ቅንብሩ ንጉሡ ታምሬ፣ ራብ ማክሊን በምህንድስናው፣ እዚህ አጠገቤ ደግሞ እንግድ ወልዴ የሰዓቱን የዓለም ዜና ይዘው ይጠብቃቸዋል። ዋና አዘጋጇ ጽዮን ግርማ ናት። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
እንደምናመሻችሁ። የፖለቲካ እስረኞች እንዲፈቱ የጠየቀው ኢራናዊ ሕይወቱን አጠፋ። ሙሴቪኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ተባለ። የአውሮፓ ኮሚሽን ሜታ ላይ የ840 ሚሊዮን ዶላር ቅጣት ጣለ። እንዲሁም እስራኤል ደማስቆን ከአየር ደበደበች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የፖለቲካ እስረኞች እንዲፈቱ የጠየቀው ኢራናዊ ሕይወቱን አጠፋ። የአራት የፖለቲካ እስረኞች የማይፈቱ ከሆነ ራሱን እንደሚገድል በኤክስ ማህበራዊ መድረክ ላይ ያስታወቀው ኢራናዊ ጋዜጠኛና የመብት ተሟጋች ሕይወቱ ማለፉን ቤተሰቦቹ አስታውቀዋል። የኢራን እስላማዊ ሪፐብሊክ አገዛዝ ተቃዋሚና የቀድሞው የቪኦኤ ጋዜጠኛ ኪያኑሽ ሳንጃሪ ትናንት ረቡዕ ምሽት ላይ ነበር አራቱ የፖለቲካ እስረኞችን የማይለቀቁና ይህንንም የፍትህ አካላት የማያስታውቁ ከሆነ ራሱን እንደሚያጠፋ ያስታወቀው። ሳንጃሪ ነፍሱን በምን መንገድ እንዳጠፋ ግልጽ ባይሆንም ትናንት ምሽት ከአንድ ሕንፃ ላይ ወደ ታች ሲመለከት ያነሳውን ፎቶ አጋርቶ ነበር። ማንም ሰው ሐሳቡን በመግለጹ ምክንያት መታሰር የለበትም። ሕይወቴ ከዚህ መልእክት በኋላ ሊያልፍ ይችላል። የምን ሞተው ለሞት ካለን ፍቅር ሳይሆን ለሕይወት ካለን ፍቅር የተነሳ ነው ሲልም ጽፏል። በአንድ ወቅት ለአሜሪካ ድምፅ ሠራ የነበረው ሳንጃሪ በእንደ አውሮፓን አቆጣጠር 2015 ዕድሜያቸው የገፉ እናቱን ለመንከባከብ ወደ አገሩ ተመልሰዋል። በተደጋጋሚ ሲያዝና የፍርድ ቤት መጥሪያ ይደርሰው እንደነበርም የመብት ተሟጋቾች ይገልጻሉ። ሳንጃሪ መሞቱ እንደተሰማ የሰብአዊ መብት ቡድኖች ሐዘናቸውን ገልጸዋል። የቀድሞ የቪኦኤ ጋዜጠኛና አገር ወዳዱ ኪያኑሽ ሳንጃሪ በኢራን አገዛዝ እስርና ጭቆና ምክንያት ለሞት በቅተዋል። በመሞቱም ጥልቅ ሐዘን ተሰምቶኛል ሲሉ የቪኦኤ ዲሬክተር የሆኑት ማይክል አብራሞቪች መልእክታቸውን በኤክስ ላይ አስፍረዋል። ሙሴቪኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ተባለ። የዩጋንዳው ፕሬዚደንት ዮሪ ሙሴቪኒ በሕዝብ ፊት ይገረፉ የሚል መልእክት በቲክቶክ ያስተላለፈው የ21 ዓመት ወጣት በፍርድ ቤት ጥፋተኛ ተብሏል። ኢማኑኤል ናቡጉዲ ሙሴቪኒ በፍርድ ቤት ሲዳኙ የሚያሳይ ሐሰተኛ ቪዲዮ አቀናብሮ በማጋራቱ ፕሬዚደንቱን በመስደብና በጥላቻ ንግግር ክስ ፍርድ ቤት ቀርበዋል። ከሳሽ አቃቤ ሕግ ኢማኑኤል በሰባት ዓመት እስራት እንዲቀጣ ጠይቋል። ኢማኑኤል ባለፉት ሁለት ቀናት ፕሬዚደንቱንና ቤተሰባቸውን ተሳድበዋል በሚል በቁጥጥር ስር እንዲውሉ በፍርድ ቤት ከተወሰነባቸው አራት ግለሰቦች አንዱ ነው። ሀገሪቱን ለሰላሳ ስምንት ዓመታት የመሩትን ሙሴቪኒ በቲክቶክ ተሰድቧል የተባለ ሌላ የ21 ዓመት ወጣት ባለፈው ሐምሌ በስድስት ዓመት እስር ተቀጥቷል። ዓለም አቀፍ ሽልማት ያገኘው ሌላው ደራሲ ካኩዋንዛ ሙሴቪኒን እና ልጃቸውን ተሳድበዋል በሚል ከሶስት ዓመታት በፊት በቁጥጥሩ ስር ውሎ ነበር። በስደት ጀርመን የሚገኘው ካኩዌንዛ በአንድ ወር እስር ቆይታ ወቅት ስቃይ እንደደረሰበት ተናግረዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ደማስቆን ከአየር ዛሬ ደብድባለች። እስራኤል በሶሪያ መዲና ደማስቆ ሁለት ስፍራዎችን ከአየር መደብደቧን የሶሪያ መንግሥት ዜና አገልግሎት አስታውቋል። በድብደባው 15 ሰዎች ተገድለዋል። ሌሎች 16 ሰዎች መጎዳታቸውንም ዜና አገልግሎቱ አስታውቋል። በድብደባው አንዱ ኢላማ የነበረው እስላማዊ ጂሃድ የተሰኘ የፍልስጤማውያን ቡድን ይጠቀምበት የነበረ ቢሮ መሆኑ ታውቋል። ማዘህ እና ኩርሲያ በተሰኙ ስፍራዎች የሚገኙ ሁለት ህንፃዎች የአየር ጥቃት ደርሶባቸዋል። ማዘህ በተሰኘው ስፍራ የሚገኝ ባለ 5 ፎቅ ህንፃ በሚሳኤል ተመቶ ፈርሶ መመልከቱን የአሶሴትድ ፕሬስ ጋዜጠኛ ከስፍራው ዘግቧል። ሽብርተኛ ሲል በጠራው ድርጅትና አባላት ላይ ከፍተኛ ጉዳት ማድረሱን የእስራኤል ሰራዊት አስታውቋል። እስላማዊ ጂሃድ የተሰኘው ቡድን ባለፈው ዓመት እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን በእስራኤል ጥቃት በተሰነዘረበት ወቅት ተሳታፊ ነበር ሲል የእስራኤል ሰራዊት ያስታውቃል። በጥቃቱ 1200 ሰዎች ሲገደሉ 250 የሚሆኑ ደግሞ ታግተው ወደ ጋዛ ተወስደው ነበር። ሰራዊቱ አስፈላጊ ሆኖ ሲያገኘው በእስላማዊ ጂሃድ ላይ እርምጃ እንደሚወስድም አስታውቋል። እስራኤል በጋዛ ላይ ባደረሰችው ጥቃት እስካሁን በአብዛኛው ሴቶችና ሕፃናት ያሉበት ከ43,000 በላይ ሰዎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት ያስታውቃሉ። ባለሥልጣናቱ ተዋጊዎችንና ሲቪሎችን ለይተው እንደማያቀርቡ የአሶሴትድ ፕሬስ ዘገባ አመልክቷል። የአውሮፓ ኮሚሽን ሜታ ላይ የ840 ሚሊዮን ዶላር ቅጣት ጣለ። የፌስቡክ እናት ኩባንያ ሜታ ማርኬት ፕሌስ የተሰኘውን የማስታወቂያ አገልግሎት ከማኅበራዊ መገናኛው ፌስቡክ ጋር አስተሳስሮ በማቅረብ በሌሎች የማስታወቂያ አገልግሎቶች ላይ ፍትሐዊ ያልሆነ ጫና አሳድረዋል። በዚህም የአውሮፓ ኅብረትን ሕግ ጥሷል በሚል የኅብረቱ ኮሚሽን የ840.24 ዶላር መቀጫ እንዲከፍል አዟል። ሜታ የፌስቡክ ማርኬት ፕሌስ ያልተገባ ጥቅም እንዲያገኝ አድርጓል ሲል ኮሚሽኑ አስታውቋል። ሜታ በበኩሉ ቅጣቱን ይግባኝ እንደሚል አስታውቆ እስከዛው ግን የተጠቀሱትን ችግሮች በተመለከተ አስቸኳይ መፍትሄ እንደሚሻና ሕጉን በማክበር እንደሚሰራ አስታውቋል። ፌስቡክ ማርኬት ፕሌስ የተሰኘውን የማስታወቂያ አገልግሎት ከማኅበራዊ ሚዲያው ጋር በማገናኘት ያልተገባ ጥቅም አግኝቷል በሚል ነበር ኮሚሽኑ ከሁለት ዓመታት በፊት ሜታ ላይ ክስ የመሠረተው። ፌስቡክ ማርኬት ፕሌስን የጀመረው በእንደ አውሮፓን አቆጣጠር 2016 ሲሆን ከአንድ ዓመት በኋላም በበርካታ የአውሮፓ ሀገራት አገልግሎቱን አስፋፍቷል። ኮሚሽኑ ሜታ የማርኬት ፕሌስ አገልግሎትን ለፌስቡክ ተጠቃሚዎች ሕጋዊ ባልሆነ መንገድ አቅርቧል ሲል፣ ሜታ በበኩሉ የፌስቡክ ተጠቃሚዎች ማርኬት ፕሌስን የመጠቀምም ሆነ ያለመጠቀም አማራጭ አላቸው ይላል። የአውሮፓ ኅብረት ግን ሕግን የሚጥሱ ኩባንያዎች ከአጠቃላይ ገቢያቸው 10% መቀጫ ይጥልባቸዋል። ክብራትና ክብራን ለምሽቱ ያዘጋጀነው ዜና በዚህ ተጠናቋል። ወደ አሉላ ከበደ መራቸዋሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የዕለተ ሐሙስ ምሽት ህዳር 5 2017 ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የዋና አዘጋጃችን ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየው ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጃን ነው። እስከ ምሽቱ ጃን ጌል ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቀጥታ ወደ ዕለቱ አቢይ ርዕስ። በኦሮሚያ ክልል የተለያዩ ዞኖች ታጣቂዎች የተወገዙበት የሰላም ጥሪ የተላለፈበት ሰልፍ መካሄዱን ተሳታፊዎች ገለጡ። በኦሮሚያ ክልል ምስራቅ፣ ምዕራብ ሸዋ፣ ምዕራብና ቄለም ወለጋ፣ አርሲ፣ ጉጂ ዞኖችና የተለያዩ ወረዳዎች የሰላም ጥሪ የተባለው ታጣቂዎች የተወገዙበትና ይኸው መልእክት የተላለፈባቸው ሰልፎች መደረጋቸውን ተሳታፊዎች ለአሜሪካ ድምፅ ገልጠዋል። አንዳንዶቹ ሰልፉ በመንግስት አስተባባሪነት እንደተዘጋጀ ሲናገሩ፣ ሌሎች ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ እየተሰናዳ ነው ይላሉ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ተወካይ በኩል ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝሩን ይዛለች።
ሰልፉ ከተካሄደባቸው የኦሮሚያ ክልል አካባቢዎች መካከል የምስራቅ ሸዋ ዞን ቦሰት ወረዳ ይገኝበታል። በአካባቢው የሰልፍ አስተባባሪ የሆኑ አቶ በዳሶ ቱፋ የሰልፉ ዓላማ ነው ያሉትን ለአሜሪካ ድምፅ በስልክ ተናግረዋል።
በክልሉ የደፈረሰው ሰላም እልባት እንዲያገኝ ነው።
ለመንግስትና ለኦሮሞ ነጻነት ሰራዊት ጥሪ ያቀረብነው በተለይ ላለፉት 5 አመታት በሰላማዊት ምክንያት የደረሰብን ጉዳቶች በርካቶች ናቸው። እናም በዙ ከቀጠለም የከፋ ችግር መምጣቱ አይቀርም። አባገዳዎች አዳስቄም የሃይማኖት አባቶችና የአገር ሽማግሌዎች ጨምረን ሰልፍ የወጣነውም ለዛ ነው። ከሁለቱም ወገን አወንታዊ መልስ እንጠብቃለን።
በሰልፉ ላይ መገኘታቸውን ከፈንታሌ ወረዳ የተናገሩት አቶ ሮባ ሐዋሳ በወረዳቸው ሰልፉ ተደረገበት ያሉትን አላማ ሲገልጹ
ጋሸነን ከነከይ ፈጆልን ከመንበረኔ ኦሚሽካም ነገር መጋላ መታራ መጋላን ጉዶን
በዚህ 5 አመታት ውስጥ ልጆች ትምህርት ቤት መሄድ አልቻሉም። ወላድናት በጤና ተቋም አገልግሎት አታገኙም። የምናመርተውን ምርት እንኳን ወደ መታራ ከተማም ለማድረስ አልቻልንም። የትራንስፖርት አገልግሎት የለንም። ከአጎራባች ወረዳዎች ጋራም በየትኛውም መንገድ ለመገናኘት አልቻልንም። እናም ግራ ሲገባን ተሰብስበን ተወያየን። ከዛም የሰላም ጥሪ ለመንግስትም ለታጣቂውም ለማቅረብ ወሰንን። ዛሬ ያደረግነው ሰልፍም ያልተማሩ ልጆቻችን ወደ ትምህርት ቤት እንዲሄዱ፣ ሁለቱም ወገኖች ወደ ህክምና ተቋማት መሄድ ባለመቻላቸው ህይወታቸውን ያለፉ እናቶች ሁኔታ ከግንዛቤ ውስጥ ከተው ወደ ሰላም ድርድር ቢመለሱ ብለን ነው ሰልፉን ያካሄድነው። በጣም የሚገርመው ሁለቱም እርስ በርሳቸው ቤተሰቦች ናቸው። እናም ይህ ሰቆቃና መገዳደል ይብቃ ብለን ነው ሰልፍ የወጣነው።
በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ አቶ ዱሳ ጋሩማ በኩላቸው ሰልፉ ላይ መሳተፋቸውን ገልጸው ሰልፉ በመንግስት ባለስልጣናት የተዘጋጀ ነው ብለዋል።
ጠዋት ቁርስ የበላሁ የቤተ በር ተንኳክቶ በሩን ሲከፍት አንድ የአካባቢዎችን ምልሻ ከሶስት መከላከያ ጋራም በር ላይ ናቸው። ስብሰባ አለ አሉኝ። እሺ ብዬ ተከትያቸው ሲሄድ ሜዳ ተብሎ የሚታወቀው የመከላከያ ካምፕ አጠገብ ሰዎች ተሰብስበው አገኘው። ከዛም ሸነን ለማውገዝ የተዘጋጀ ሰልፍ መሆኑን ተነገረኝ። የቤጊ ወረዳ አስተዳደርና የብልጽግና ፓርቲ ያሰሙ የነበረውን መፈክር ህዝቡም እንዲደግመው አደረጉም።
አቶ ኢዱሳ አያይዘው ከተሰላፊው መካከል አንድ ወጣት በአካባቢው ሰላም እንዲመጣ ሰልፉ መዘጋጀት ያለበት በነዋሪዎች እንጂ በመንግስት አይደለም በማለቱና ሐሳቡም በሌሎች 5 በሚሆኑ ሰዎች በመደገፉ ችግር እንዳጋጠመው ተናግረዋል።
ነገኛ ቃሚ ወለባሩ ቤቴሳ አገሉ ይረኒ ጆለን ካዝናን ኡሌ ደረሬ በኒ
እዛው እርሱና የእርሱን ሐሳብ የደገፉ 5 ሰዎች በሚሊሻ ተደብደቡ። ከቦታው ተወሰዱም። የት እንደሄዱ አላውቅም። እስከ መጨረሻው ሁለቱ አመራሮች የሸኔ ታጣቂዎችን እንድናወግዝ ስናገኛቸውም መረጃ እንድንሰጥና ከመንግስት ጎን እንድንቆም ተነገረን። ከዛ ተበተንን።
የመጀመሪያው አስተያየት ሰጪ አቶ በዳሱ ሰልፉ በማህበረሰቡ እንደተዘጋጀ ይናገራሉ።
ሪራ ካና ካንኮፕስ ኡማቱማ ኮንኮፕስ ነው ሞቱማ ጋባኔቲ
ሰልፉን ያዘጋጀው ህብረተሰቡ ነው። ስናዘጋጅ መንግስትን አስፈቅደን ነው እንደ ማንኛውም ሰላማዊ ሰልፍ።
ከቄለም ወለጋ ዞን አስተያየታቸውን የሰጡት ሰዎች ስማቸውንና ድምጻቸውን ለደህንነታቸው ሰግተው እንዳንጠቀም የጠየቁን ሰልፍ መኖሩን ዛሬ ጠዋት እንደሰሙና በአካባቢው ሚሊሻ ተገዶ እንደወጡ ገልጸዋል። የክልሉ መንግስት ቃል አቀባይ አቶ ኃይል ወዱኛ ህብረተሰቡ ሰልፉን በራሱ ተነሳሽነት ያዘጋጀ ነው ሲሉ ተናግረዋል።
ሰላማዊ ሰልፉን ያዘጋጀው ማህበረሰቡ ነው። በራሱ ተነሳሽነት ያዘጋጀው እንደ ከዚህ ቀደሙ አለመግባባቶች በሰላማዊ መንገድ እንዲፈቱ፣ መገዳደል እንዲቆም የሰላም ጥሪ ነው ያደረጉት ማለት ነው። ይሄ መንግስት እጁ ያለበት ሳይሆን ማህበረሰቡ በተደጋጋሚ ሰላሙ ተናግቷል፣ ወጥቶ መግባት አልቻለም፣ ያን ሁሉ መከራ እልባት እንዲያገኝ ነው የሚፈልገው እና መንግስት የጠራው አይደለም። ሰርቶ መክበር የሚቻለው ሰላም ሲኖር ነው ብሎ በራሱ ተነሳሽነት የወጣው ስለሆነ መንግስት አካል አንድም ቦታ ጣልቃ የገባበት ሁኔታ የለም።
የዛሬው ሰልፍ በተመለከተ ከኦሮሞ ነጻነት ሰራዊት መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ 6 ዓመታት ተቆጥሯል። በተለያዩ ጊዜያት ህብረተሰቡም መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡም ቆይተዋል። በመንግስትና በሰራዊቱ መካከል ሊካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ከዕለቱ አብይ ርዕስ ደግሞ ወደ ተከታዩ ስንሻገር ወደ ጎረቤት ሶማሊያና ኢትዮጵያ ጉዳይ ይወስደናል። አልሻባብን መዋጋቷን እንደምትቀጥል ኢትዮጵያ አስታውቃለች። ጦሯ በቅርቡ ከሶማሊያ እንደሚወጣ ቢጠበቅም ኢትዮጵያ አልሻባብን የመዋጋት ተግባሯን ግን እቀጥላለሁ ነው ያለችው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት ጋዜጣዊ መግለጫ ላይ ጥያቄው ቀርቦላቸው በሰጡት ምላሽ በየትኛውም ሁኔታ አልሻባብን የማዳከም ስራ የሚቀጥል ይሆናል ነው ያሉት። ቃል አቀባዩ ይህን ያሉት ራሷን ነጻ ሀገር አድርጋ ከምትቆጥረው ሶማሊላንድ ጋር በተፈረመ የመግባቢያ ስምምነት ሳቢያ ኢትዮጵያና ሶማሊያ ውጥረታቸው ተባብሶ በቀጠለበት ወቅት ነው። በአዲሱ የአፍሪካ ህብረት የሶማሊያ የሰላም ማስከበር ተልእኮ ላይ ኢትዮጵያ እንደማትሳተፍ የሶማሊያ መከላከያ ሚኒስትር ባለፈው ቅዳሜ መናገራቸው ይታወቃል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ህዳር 5 ቀን 2017 ዓ.ም በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል። በዚህ ወቅት ከአትሚስ በኋላ ባለው የአፍሪካ ህብረት የሶማሊያ የሰላም ተልእኮ ላይ የኢትዮጵያን አቋም በተመለከተ ተጠይቀው ኢትዮጵያ አልሸባብን በየትኛውም ሁኔታ ለቀጠናው አደጋ ሊሆን የማይችልበት ደረጃ በማድረስ ረገድ እንዲሁም በሶማሊያ መንግስት ምስረታና መረጋጋት ላይ የተጫወተችው ቁልፍ ሚና በሶማሊያም ይሁን በዓለም አቀፉ ማህበረሰብ የሚታ ታወቅ ነው ያሉት አምባሳደር ነቢያት አገሪቱ በአልሸባብ ላይ የምታካሂደው ዘመቻ እንደሚቀጥል ተናግረዋል።
በአሁኑ ወቅት ለብሔራዊ ደህንነታችን ስጋት እንዳይሆንና እስካሁንም በተከፈለው መስዋዕትነት የተገኙ ድሎች እንዳይቀለበሱ በየትኛውም ሁኔታ አልሸባብን አሸባሪውን ቡድን የማዳከም ስራ የሚቀጥል ይሆናል።
የሚኒስቴሩ ቃል አቀባይ ይህን ያሉት ራስዋን ነጻ ሀገር አድርጋ ከምትቆጥረው ከተገንጣይዋ ሶማሊላንድ ጋራ በተፈረመው የመግባቢያ ስምምነት ምክንያት በቀጣዩ ጥር ወር በሚጀምረው አዲሱ የአፍሪካ ህብረት የሰላም ማስከበር ተልእኮ ላይ ኢትዮጵያ እንደማትሳተፍ ሶማሊያ አቋሟን ባሳወቀችበት ወቅት ነው። የሶማሊያ መከላከያ ሚኒስትር ቀዳሜ ለት ይህንኑ ያገራቸውን አቋም አስተውቀዋል። ሚኒስትሩ አብዱል ቃድር መሐመድ ኑር በአገሪቱ መንግስት ከመተዳደር የቴሌቪዥን ጣቢያ ጋራ ባደረጉት ቃለ ምልልስ ላይ እስካሁን የምናውቀው ሉዓላዊነታችንንና አገራዊ አንድነታችንን በመጣሷ ምክንያት በአዲሱ የአፍሪካ ህብረት ተልእኮ ውስጥ የማትሳተፈው ብቸኛዋ አገር ኢትዮጵያ መሆኗን ነው ሲሉ ተናግረው ነበር። ይህን በተመለከተ ተጠይቀው አምባሳደር ነቢያት ጌታቸው በሰጡት ምላሽ
ኢትዮጵያና ሶማሊያ የማይነጣጠሉ ጎረቤት አገሮችና ህዝቦች እንደመሆናቸው ጊዜያዊ ችግሮችን የማባባስ ፍላጎት የለንም። በየጊዜው ሁኔታዎችን ለማባባስ የሚሰነዘሩ ጠባጫሪ አካሄዶች ተከትለን እንካሰላንቲያ የመግባት ፍላጎቱም የለንም። ይልቁንም ኢትዮጵያ የሁለቱን ሀገራት የሁለትዮሽ ግንኙነት የረጅም ዘመናት ያስቆጠረ የህዝብ ለህዝብ ግንኙነት ጠቃሚ በሆነ መንገድ በረጅም ጊዜ እይታ የመገንባትና ቀጣናዊ ትስስርን የማጎልበት ስትራቴጂክ እይታዎችን በቀጣይም አጠናክራ የምትቀጥል ነው የሚሆነው።
ኢትዮጵያን ጨምሮ 5 ሀገራት ወታደሮችን ያዋጡበት ነባሩን የአፍሪካ ህብረት የሶማሊያ የሽግግር ተልእኮ አትሚስን የሚተካው አዲሱ በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልእኮ አውሶም ከቀጣዩ ጥር ወር ጀምሮ ለ3 አመታት የሚቆይ ስምሪት እንደሚቀበል የተባበሩት መንግስታት መረጃ ያመለክታል። የስምሪት ጊዜው በማብቃት ላይ በሚገኘው የአፍሪካ ህብረት ተልእኮ ውስጥ ቢያንስ 3000 ኢትዮጵያውያን ወታደሮች አልሸባብን በመዋጋት ላይ ናቸው። በሁለትዮሽ ስምምነት ደግሞ ተጨማሪ ከ5000 እስከ 7000 የሚደርሱ የኢትዮጵያ ወታደሮች በተለያዩ የሶማሊያ ክፍሎች ሰፍረዋል። ኢትዮጵያ በቀጣዩ የሰላም ተልእኮ ውስጥ እንደማትሳተፍ በመግለጽ የሶማሊያው መከላከያ ሚኒስትር የመጀመሪያው የሀገሪቱ ባለስልጣን አይደሉም። በነሐሴ ወር የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የኢትዮጵያ ጦር በአዲሱ ተልእኮ ውስጥ የሚቀላቀለው አዲስ አበባ ከሶማሊላንድ ጋር ከፈረመችው ስምምነት ስትወጣ ብቻ ነው ብለው ነበር። ኢትዮጵያ በበኩሏ በመግባቢያ ስምምነቱ ምክንያት በሶማሊያ የሚቀርበውን የሉዓላዊነት ጥሰት ክስ በተደጋጋሚ አስተባብላለች። ጠቅላይ ሚኒስትር አብይ አህመድ ባለፈው ወር ጥቅምት 21 ለሕዝብ ተወካዮች ምክር ቤት በወቅታዊ ጉዳዮች ላይ ማብራሪያ ሲሰጡ ከሶማሊላንድ ጋር ስንፈራረም የ99 ዓመት ሊዝ ጠይቀናቸው እምቢ በማለታቸው የ50 ዓመት ሊዝ ነው የፈረምነው ካሉ በኋላ የ50 ዓመት ሊዝ እንዴት መሬት መቀማት ይሆናል ብለዋል። እኛ ከሶማሊያ ጋር ምንም አጀንዳ የለንም፣ አጀንዳችን ትንሽ የባህር መዳረሻ ማግኘት ነው ሲሉም አክለዋል። በሶማሊያ ለጋራ ሰላም ብለን በሺ የሚቆጠር ሰው ነው የሰዋነው፣ አሁንም የምንፈልገው የሚያስፈልገው እሱ ነው ያሉት ጠቅላይ ሚኒስትሩ ሰላማዊ በሆነ መንገድ የቀይ ባህር ተደራሽነትን የማረጋጋት ጥረታቸውን እንደሚቀጥሉ ገልጸው ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት በዛሬው መግለጫቸው በሌሎች ጉዳዮችም ላይ ማብራሪያ ሰጥተዋል። ስድስት ሀገራት ማጽደቃቸውን ተከትሎ ተግባራዊ የሆነው የናይል ወንዝ ተፋሰስ የትብብር ማዕቀፍ ስምምነት አይገዛንም በሚል ሱዳንና ግብጽ የሰጡትን የጋራ መግለጫ በተመለከተ ለተነሳላቸው ጥያቄ ሲመልሱ ይህንን ለማደናቀፍ የሚሞክሩ ሀገራት ቢኖሩም ስምምነቱ በስድስት ሀገራት ስለጸደቀ ተግባራዊ እንደሚሆንና ጉዳዩን ኢትዮጵያ በቅርበት እንደምትከታተል አስረድተዋል። በሳውዲ አረቢያ በችግር ላይ የሚገኙ ዜጎችን በማስመለስ ተግባር ካለፈው ሚያዝያ ወር ጀምሮ እስከ ጥቅምት አጋማሽ ከ94,000 በላይ ኢትዮጵያውያን እንደተመለሱ ከሚያንማር ደግሞ 31 ሰዎች መመለሳቸውን ተናግረዋል። ከነዚህ ሀገራትና ከሊባኖስም በችግር ላይ የሚገኙ ዜጎችን የማስመለስ ተግባር መቀጠሉንም አብራርተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ወደ ተከታዩ ርዕስ እንመለስ። ደግሞ በመስከረም አበራ ላይ ሊሰጥ የነበረው የፍርድ ውሳኔ ለሶስተኛ ጊዜ ተራዝሟል። በኮምፒውተር ተገልግላ በህብረተሰብ መካከል አመጽ፣ ሁከትና ግጭት ለማነሳሳት ሞክራለች በሚሉ የወንጀል ክሶች ከሳምንታት በፊት የጥፋተኝነት ውሳኔ የተላለፈባት ኢትዮ ንቃት የተሰኘ የዩቲዩብ ፕሮግራም አዘጋጇ መስከረም አበራ ለፍርድ ውሳኔ ለዛሬ ብትቀጠርም ዳኛ ባለመሟላቱ ለሶስተኛ ጊዜ ተለዋጭ ቀጠሮ መሰጠቱ ነው የተገለጸው። በተያያዘ በነ ዶክተር ወንደሰን አሰፋ የክስ መዝገብ የሽብር ተከሳሽ ሆነው የቀረቡ ወይም ክስ የቀረበባቸው ወንጀል አለመፈጸማቸውን ገልጸው ዛሬ የእምነት ክህደት ቃላቸውን ለፍርድ ቤቱ ሰጥተዋል። ፍርድ ቤቱ የአቃቤ ሕግ ምስክሮችን ቃል ለመስማት ቀጠሮ ሰጥቷል። የፍርድ ቤቱን ሂደት የተከታተለው ኬኔዲ አባተ ይህንንም እንዲያሰናድቶታል።
በሁለት መዝገቦች ስር የተመሰረተባትን የክስ ሂደት በመከታተል ላይ የምትገኘው ኢትዮ ንቃት የተሰኘ የዩቲዩብ ሚዲያ መስራችና ባለቤት መስከረም አበራ ከሳምንት በፊት ጥፋተኛ በተባለችበት ኮምፒውተርን በመጠቀም በህብረተሰብ መካከል አመጽ፣ ሁከትና ግጭት ለማነሳሳት ሞክራለች በሚለው ክሷ ላይ ለፍርድ ውሳኔ ዛሬ ህዳር 5 ቀን ተቀጥራ የነበረ ቢሆንም ቀጠሮ ለሶስተኛ ጊዜ ተራዝሞ ለህዳር 11 ተላልፏል። ለፍርድ ውሳኔው ተለዋጭ ቀጠሮ የተሰጠው ዛሬን ጨምሮ እንዳለፉት ሁለት ቀጠሮች ሁሉ ዳኛ በመጓደሉ ምክንያት መሆኑን ችሎቱ አስታውቋል። የፖለቲካ ትንታኔዎችን በመስጠት የምትታወቀው መስከረም አበራ መልእክት ለጀኔራል አበባው ታደሰና አማራ ክልል ምን እየተደረገ ነው በሚል ርዕስ በ2014 ሚያዝያ ወር ላይ በቀናት ልዩነት በዩቲዩብ ሚዲያዋ ባስተላለፈቻቸው ሁለት ፕሮግራሞች የኮምፒውተር ወንጀል አዋጅን ጥሳለች በሚል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ልዩ ልዩ ከባድ ወንጀሎች ችሎት ጥቅምት 22 ነበር የጥፋተኝነት ውሳኔ የተላለፈባት። በወቅቱ የቅጣት ማቅለያ አስተያየት እንድታቀርብ በችሎቱ ተጠይቃ እንደማታቀርብ ገልጻለች። ለዚህም ምክንያቷ የቀረበባት ክስ ሐሳብን በነጻነት የመግለጽ መብትን የሚጋፋ በመሆኑ በክሱ ስለማታምንበትና ያቀረብኩት የክስ መከላከያ በአግባቡ አልታየልኝም በሚል መሆኑን ከጠበቆቹ አንዱ ሰለሞን ገዛኝ ተናግረዋል። ችሎቱ በበኩሉ ያቀረበችውን መከላከያ መመልከቱን አስረድቷል። ይህ በእንዲህ እንዳለ በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በነ ዶክተር ወንደሰን አሰፋ መዝገብ ስር አቃቤ ሕግ አሻሽሎ ባቀረበው ክስ ላይ ተከሳሾቹ ዛሬ ህዳር 5 ቀን የእምነት ክህደት ቃላቸውን ሰጥተዋል። አቶ ሰለሞን ገዛኝ ከተከሳሽ ጠበቆች አንዱ ናቸው።
ዛሬ ሁሉም ተከሳሾች ቀርበዋል። አራቱን ጋዜጠኞች ጨምሮ 23ቱን ተከሳሽ ነው የእምነት ክህደት ቃላቸውን የሰጡት። ችሎቱም እንግዲህ በተያዘው ቀጠሮ መሰረት ወደ እምነት ክህደት ቃል መጠየቁ ሂደት ነው የገባው። ያው ተራ በተራ ሁሉም ተከሳሾች የእምነት ክህደት ቃላቸውን ጠይቀዋል። ሁሉም ለቀረበብን ክስ ጥፋተኛ አይደለንም፣ ወንጀል አልፈጸምንም የሚል ነው።
አቃቤ ሕግ ተከሳሾቹ በዋና ወንጀል አድራጊነት ፈጽመዋል ባለው የሽብር ወንጀል ሕይወታቸው አልፏል ያላቸውን የ217 ሰዎች ስምና ሌሎችንም ጉዳቶች በዝርዝር ጠቅሶ ክሱን እንዲያሻሽል በተሰጠው ብይን መሰረት ከትናንት በስቲያ ማክሰኞ ዕለት ነበር የተሻሻለ ክስ ያቀረበው። በክስ መዝገቡ ከተካተቱት 51 ሰዎች መካከል ክሱን አልፈጸምንም በማለት ለችሎቱ የእምነት ክህደት ቃላቸውን ከሰጡት በቁጥጥር ስር የሚገኙ 23 ተከሳሾች ውስጥ የተወሰኑ የተናገሩት በክሱ ዙሪያ ተጨማሪ አስተያየቶችን ሰንዝረዋል። ዶክተር ወንደሰና ሰፋ፣ የሚዲያ ባለሙያው ዳዊት በጋሻውና ረዳት ፕሮፌሰር ሲሳይ ግቸው ሁላችንም የተከሰስነው ግፍ ለደረሰበት በተለያዩ ቦታዎች ለሚገደለው የአማራ ህዝብ በመጮሃችን ነው ብለዋል። ይህ ደግሞ ጥፋት አይደለም ያለው ከተከሳሾቹ አንዱ ዳዊት በጋሻው አሁንም በህዝቡ ላይ የሚደርሰውን ግፍ ከመቃወም የሚያስቆመን የለም ሲልም አክሏል። የተከሳሾቹን የእምነት ክህደት ቃል ተከትሎ አቃቤ ህግ የምስክሮቼ ቃል ይሰማልኝ ብሏል። አቶ ሰለሞን ገዛኸኝ
አቃቤ ህግም ተከሳሾቹ ቀረበባቸውን ክስ ክደው ስለተከራከሩ ማስረጃዎችን አቅርበን እናሰማን ያለው ያው ምስክሮችን እናሰማ በሚል ነው። በዚህ መካከል ከኛ ከጠበቆች በኩል የቀረበው ጥያቄ ምንድን ነው? በእርግጥም አቃቤ ህግ 96 ምስክሮች አሉ ብሏል። ሆኖም ግን የምስክሮች ዝርዝር ፍርድ ቤቱ እንዲያስረክብልን ብለን በጠየቅነው መሰረት ፍርድ ቤቱም እንደውም እናንተም ከማለታችን ውጪ እኛም ዝርዝሩ ለእኛ እንዲሰጥ እየተመካከርን ነበር እና ይህም ይደረጋል በማለት እነዚህ ምስክሮች ለመስማት ከታህሳስ 7 እስከ 18 ተይዟል ቀጠሮ ምስክሮችን ለመስማት ማለት ነው።
አራት የመገናኛ ብዙሃን ባለሙያዎችን ጨምሮ በነ ዶክተር ወንደሰና ሰፋ መዝገብ ስር የሚገኙ 51 ተከሳሾች በአማራ ክልል ከሚንቀሳቀሰውና መንግስት ጽንፈኛ ኃይል ብሎ ከሚጠራው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2014 ዓ.ም ጀምሮ የሽብር ድርጊት ፈጽመዋል በሚል መከሰሳቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለሁለቱም ዘገባዎቹ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን ደግሞ በአማራ ክልል ደቡብ ወሎና ሰሜን ሸዋ ዞኖች የሚገኙ መምህራን የጸጥታ ችግር ወዳለባቸውና ወደ ተመደቡባቸው የገጠር ትምህርት ቤቶች ሄደው ስራ እንዲጀምሩ በአካባቢው ባለስልጣናት አስገዳጅ መመሪያ እንደወጣባቸው የገለጹበትን ይመለከታል። መምህራኑ የተመደቡባቸው ቀበሌዎች በፌዴራል መንግስቱና በፋኖ ታጣቂዎች መካከል ከፍተኛ ግጭት የሚካሄድባቸው በመሆኑ ለደህንነታቸው እንደሚሰጉ ነው የተናገሩት። እንዳይቀሩ ታዲያ ወደ ምድብ ቦታቸው ካልሄዱ ደሞዝ እንደማይከፈላቸው እንደተነገራቸውም አመልክተዋል። በዚህ መሃል ችግር ላይ መውደቃቸውን ገልጠው የጸጥታ ሁኔታ እስኪስተካከል መንግስት ችግራቸውን እንዲረዳላቸው ነው የጠየቁት። የአማራ ክልል መምህራን ማህበር በመምህራኑ ስለተነሳው ቅሬታና ስጋት መረጃ እንዳለው ጠቅሶ በትጥቅ ትግል ውስጥ ያሉ አካላት የመማር ማስተማሩ ሂደት ከጸጥታ ችግር የጸዳ እንዲሆን የማድረግ የበኩላቸውን ድርሻ እንዲያበረክቱ ጥሪ አስተላልፈዋል። መስፍን አራጌ ዝርዝሩን ይዟል።
በመከላከያውና በፋኖ ታጣቂዎች መካከል ተደጋጋሚ ግጭትና የተኩስ ልውውጥ ከሚደረግባቸው አካባቢዎች አንዱ በሆነው በአማራ ክልል ደቡብ ወሎ ዞን ወግዲ ወረዳ ውስጥ በአንደኛ ደረጃ መምህርነት የሚያገለግሉትና ስማቸው ለደህንነት ሲባል እንዳይጠቀስ የጠየቁ አስተያየት ሰጪ በአካባቢው ባለው የጸጥታ ችግር ምክንያት አብዛኞቹ የወረዳው ትምህርት ቤቶች አገልግሎት እየሰጡ አለመሆናቸውን ተናግረዋል። ችግሩ እየታወቀ የአካባቢው መንግስታዊ አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ያሉትን ውሳኔ አሳልፈዋል በማለት ይከሳሉ።
ወረዳው ውስጥ እንግዲህ ወደ 70 ምናምን ትምህርት ቤት አለ። ከነዛ መካከል 10 አካባቢ ቢሰሩ እንጂ ከዚህ ውጭ ያለው ስራ እየሰራ አይደለም። አሁን የነሱ አባ ሄዳችሁ መስራት መቻል አለባችሁ። ትምህርት በባህሪውም ሰላምን ይፈልጋል ከምንም በላይ ነው። ይሄ ማድረግ አልቻልንም። አሁን ባለው ሁኔታ ምክንያት ምድብ ቦታ መሄድ አልቻልንም። ልንሰራም አንችልም። በቃ ከዛም እንዳንሰራ የሚያግደን ነገር አለ። ከዚህኛው ደግሞ ሂዱ ነው። መሀል ላይ እኛን ተቸገርን። ታውቃለህ።
በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ በደቡብ ወሎ ዞን ደላንታ ወረዳ በአንደኛ ደረጃ መምህርነት የሚያገለግሉ አስተያየት ሰጪ ወደ ምድብ ቦታችን እንዳንሄድ የፋኖ ታጣቂዎች ክልከላ አለ፣ አንጻራዊ ሰላም ባለበት ቦታ እንዳንቆይ ደግሞ የአካባቢው አመራሮች ወደ ምድብ ቦታችን እንድንሄድ አስገዳጅ ውሳኔ እያሳለፉ ነው ብለዋል። እኒሁ አስተያየት ሰጪ ወደ ምድብ ቦታቸው ባለመሄዳቸው ከአንድ ወር በላይ ደግሞ ሳይቀበሉ መቆየታቸው ቸውን ተናግረዋል።
ፋኖዎች ማለት ነው። ኃላፊነት አልወስድም፣ መንግስት በአየር በድሮን ይመታል፣ ለተማሪዎች ዋስትና የለንም፣ እንደ ትምህርት እንዳይከፍቱ ነው የሚሉት። መንግስት ደግሞ ኃላፊነት አለኝ፣ ግቡ ሰላም ነው እያለ ነው ያለው። የሚገርም እዛ ቀጠና ግማሽ መከላከያ ያለው ግማሽ እነሱ ናቸው ያሉ።
የወግዴው አስተያየት ሰጪ ደግሞ ለወራት ደሞዝ አለመቀበላቸውን ጠቅሰው ከነ ልጆቼ የቤተሰብ ጥገኛ ለመሆን ተገድጃለሁ ብለዋል።
ደሞዝ እኮ አልተከፈለ ኖርማሌ ነሐሴ ውስጥ የተከፈለን እኮ ነው። ምንም የለን። ቤተሰብ ጥገኛ ሆነን እኮ ነው የተቀመጥነው። ስንት ልጅ አሳዳጊ ያለ የሚገርም ነገር። እስኪ አስበው፣ ወር መድረስን አልችል ብለን ስንጨነቅ የነበርን ሰዎች ዛሬ ከሁለት ወር ሶስት ወር መታገድ ማለት እስኪ አስበው። ወደ ራስ አምጣና
በሰሜን ሸዋ ዞን የፍራታ ግድም የሙሉ አካባቢ በመምህርነት የሚሰሩና ስማቸው በተመሳሳይ የደህንነት ስጋት እንዳይጠቀስ የጠየቁ ሌላው አስተያየት ሰጪ ደግሞ ምድብ ቦታቸው ላይ የጸጥታ ችግር ስላለ አንጻራዊ ሰላም ባለበት አጣዬ ከተማ መቀመጣቸውን ተናግረዋል። ይሁን እንጂ የጸጥታ ስጋት ወዳለበት ምድብ ቦታቸው እንዲሄዱ ከመንግስት አካላት ግፊት መኖሩን መጠቆማቸው አልቀረም።
እስካሁን ክፍያ አልተቋረጠብንም፣ ይከፈለናል። ነገር ግን ቦታችሁ እየተባለ ስለሆነ ቦታችን ደግሞ መሄድ አልቻልንም። በዚሁ በጦርነቱ ምክንያት ካልሄድን ደግሞ መንግስት ደሞዛችን ላይከፍለን ይችላል የሚል ስጋት አለን። እየተባለም ስለሆነ የመኖር ያለመኖር ህልውና ነው አሁን ፊታችን የተጋረጠው።
አራጋዊ መር የተባሉ የአምባሰል ወረዳ ነዋሪ ደግሞ በአካባቢያቸው ባለው የጸጥታ ችግር ምክንያት ልጆቻቸውን ወደ ትምህርት ቤት ለመላክ አለመቻላቸውን ጠቁመዋል።
ሶስት ልጆች አሉኝ። አንዷ የአስራ ሁለተኛ ክፍል ተማሪ ናት። ውጤት መቶላት እየጠበቀች ነው። ሁለቱ እዛው አካባቢ ተመዝግበው ነበር። በዚህ አመት ትምህርት ባለመጀመሩ ከፍተኛ የሆነ የጸጥታ ችግር በመኖሩ አካባቢያችንን ለቀን አሁን ወደ ኮምቦልቻ መጥተናል። ኮምቦልቻም ልጆችን ትምህርት ቤት ለማስገባት በሞክር ጊዜው በመጠናቀቁ ትምህርት ቤት መግባት አልቻሉ።
መምህራኑ ባነሱት ቅሬታና ስጋት ዙሪያ ምላሽ ለማግኘት ወደ ክልሉ ትምህርት ቢሮ የህዝብ ግንኙነት ኃላፊ የስልክ ጥሪ ለማድረግ ሞክረን ስልካቸው አልሰራልንም። በቅርቡ ለመንግስት መገናኛ ብዙሀን አስተያየት የሰጡት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ግን በዘንድሮው የትምህርት ዘመን መመዝገብ ከሚገባቸው ተማሪዎች ውስጥ የተመዘገቡት ከ32% እንደማይበልጡ ተናግረው ነበር። ለዚህ ደግሞ የጸጥታውን ችግር በዋናነት አንስተዋል።
7 ሚሊዮን አካባቢ ተማሪ እናስመዘግባለንና እናስተምራለን ብለን ያቀድነው፣ ነገር ግን አሁን የመዘገብናቸው ተማሪዎች 2,295,157 አካባቢ ተማሪዎችን ብቻ ነው። ያ ማለት ከ32% ያልዘለለ የተማሪ ቁጥር ነው ያስመዘገብነው ማለት። ከዚህ ተነስተን የምናየው የተወሰነ ጊዜ ካየን በኋላ ሌላ ዙርና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው። ያ ማለት ምንድን ነው? የትምህርትን በኢመርጀንሲ ጊዜ የምንመራበት የራሱ ስርዓት አለው። ይዘቶችን ከጊዜ አጣምረን መምራት አሊያ ደግሞ በአዲስ እንደገና የሚመጡትን ተማሪዎች ከነባሩ አንድ ወርና ከዚያ በላይ ከተማሩት ነጥለን የራሱን ሲስተም የምናደርገው ይሆናል። ይህን በባለሙያ ተጠንቶ የራሱን አቅጣጫ የምናስቀምጥበት ነው እና ብዙ ጥሩ በርቶ የሚያሰኝ አጀማመር አይደለም ያለ ነው። ሰው ታገልላታለሁ ለሚለው አካል ልጆቹ በጨለማ ህይወት ውስጥ እንዲኖሩ መግፋት ምን ማለት እንደው ጥያቄው ለሁሉም ነው የሚሆነው።
የፌዴራሉ ትምህርት ሚኒስቴር ቃል አቀባይ መስፍን ቦጋለን በስልክ አግኝተናቸው ከአዲስ አበባ ውጭ ስብሰባ ላይ መሆናቸውን ጠቁመውናል። የሚኒስቴር መስሪያ ቤቱን አስተያየት በሚቀጥሉት ጊዜያት ለማካተት እንሞክራለን። በስልክ ያናገርናቸው የአማራ ክልል መምህራን ማህበር ፕሬዚደንት ታጀበ አቻሜለህ መምህራን ማህበሩ በመምህራኑ ስለተነሱት ጉዳዮች መረጃ እንዳለውና ከሚመለከታቸው አካላት ጋርም እየተነጋገረበት መሆኑን አስታውቀዋል።
መምህራኑ እንደሚያነሱት ወደ ትምህርት ቤታቸው ለመሄድ ሲሉ ችግር እንደሚገጥማቸው፣ ትምህርት ቤታቸው ላይ ለመሄድ የሚችሉበት ምቹ ሁኔታ እንደሌለ፣ ነገር ግን ደግሞ ስራ ቦታቸው አልተገኛችሁም ተብለው ወር ሁለት ወር ድረስ ደሞዝ ያልተከፈላቸው መምህራን አሉን በክልላችን በተለያዩ ቦታዎች። ስለዚህ ምቹ ሁኔታዎች እስከሚፈጠሩ ድረስ መምህራን ባሉበት ቦታም ሆነው ቢሆን ደሞዛቸው መከፈል እንዳለበት ማህበሩ ያምናል። የሚመለከታቸው አካላትንም ለማነጋገር ጥረት እያደረግን ነው። ያነጋገርናቸውም ሰዎች ይኖራሉ። ምቹ ሁኔታ ስለተፈጠረ ይመስለኛል የከፈሉ ወረዳዎችም አሉ። በቅርብ የወር ሁለት ወር ደሞዝ እስካሁን ድረስ ደግሞ ያልተከፈላቸው የመስከረምም የጥቅምትም ያልተከፈላቸው ወረዳዎች ያሉበት ሆንም አለን።
በትጥቅ ትግል ውስጥ ይገኛሉ ላሏቸው ሁለቱም አካላት ተከታዩን መልእክት አስተላልፈዋል።
እኛ መምህራን ራችን ማስተማር ነው። በገባነው ቃል መሰረት ኃላፊነታችንን መወጣትና የሚጠበቅብንን ማህበረሰቡን የማገልገል ስራ መስራት ነው። ይህን ስራ ለመስራት ደግሞ ምቹ ሁኔታ ያስፈልጋል። ህጻናት ጋር ነው ምኑንም። ስለዚህ የምናገለግልበት ምቹ ሁኔታ ሁለቱም ትጥቅ ትግል ውስጥ ባሉት አካላት ዋስትና ቢሰጡን የመማር ማስተማር ስራችንን ብንሰራ ካሉብን ችግሮች ነጻ እንሆናለን። እኛ ላይም ያሉ ችግሮች ይፈታሉ፣ ህጻናት ላይም ያሉ ችግሮች ይፈታሉ ብዬ አስባለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው ሪፖርት ኢትዮጵያ ውስጥ በስምንት ክልሎች በተከሰቱ የጸጥታ ችግር፣ ድርቅና የአየር ንብረት ለውጥ 5,564 ትምህርት ቤቶች መዘጋታቸውን ገልጾ ነበር። ከእነዚህም ውስጥ ከ4,000 የሚልቁት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ ሪፖርቱ አውስቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። አሁን ደግሞ ወደ አንድ ዓለም አቀፋዊ ርዕስ ነው የምንሻገረው። እዚሁ ጎረቤት ሶማሊያ ጋር ያቆየናል። የሶማሊላንድ ምርጫ ነው። በሶማሊላንድ ምርጫ የድምፅ ቆጠራው በቀጠለበት በአሁኑ ወቅት ሶስቱ ፕሬዚዳንታዊ እጩዎችና ደጋፊዎቻቸው የምርጫውን ውጤት ይቀበሉ ዘንድ ምዕራባውያን ዲፕሎማቶች እያሳሰቡ ነው። ለዲሞክራሲያዊ ሂደቱ የሚሰጡትን ድጋፍ ለማጽናት በተለያዩ ከተሞች ውስጥ የሚገኙ 30 የምርጫ ጣቢያዎችን መጎብኘታቸውንም ዲፕሎማቱ ተናግረዋል። ባለስልጣናቱ በበኩላቸው በሚቀጥለው ሳምንት አንዳንድ የመጀመሪያ ደረጃ ውጤቶች ይታወቃሉ ብለው ያምናሉ። የአሜሪካ ድምፁ ሀሩን ማሩፍ ያጠናቀረውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። የትላንቱን የሶማሊላንድ ምርጫ ለመታዘብ በስፍራው የተገኙት ከአስር አገራት የተውጣጡ ዲፕሎማቶች ግልጽ የሆነ የምራጮች ምዝገባና የእጩዎች ጥቆማ ሂደት አድርጓል ሲሉ የሶማሊላንድ ብሔራዊ ምርጫ ኮሚሽንን አድንቀው ተናግረዋል። ዲፕሎማቶቹ በመግለጫቸው አያይዘውም ነጻና ገለልተኛ አሰራርን ለማረጋገጥ ላደረገው ጥረትም ኮሚሽኑን አመስግነዋል። ከዩናይትድ ስቴትስ፣ ከእንግሊዝ፣ ከጀርመን፣ ከዴንማርክ፣ ከስዊድንና ከሌሎች አምስት አገራት የተውጣጡ ዲፕሎማቶች ዲሞክራሲና የተጠያቂነት አሰራርን ለማጠናከር ከሶማሊላንድ ጋር በመተባበር እንደሚሰሩ ተናግረዋል። ይህ እንዲህ እንዳለ በግጭት ሳቢያ አንዳንድ አካባቢዎች የምርጫ ጣቢያዎች ሳይከፈቱ ቢቀሩም ምርጫው በአጠቃላይ ሰላማዊ ነበር ብለዋል። ቲም ኮል የሶማሊላንድ ምርጫ ዓለም አቀፍ የታዛቢ ቡድን ተጠሪ ናቸው። በሶማሊላንድ ምርጫ ኮሚቴ ተጋብዘው የመጡ 28 ዓለም አቀፍ ታዛቢዎች ያሉበትን ቡድን መርተው ነው ወደዚያ ያቀኑት።
ጠዋት የድምፅ መስጫ ጣቢያዎች ሲከፈቱ ጀምረን ምርጫውን ሂደት ታዝበናል። ከጠዋቱ 12 ሰዓት ተኩል ጀምረው በአንድ ሰዓት የምርጫ ጣቢያዎቹ እስከሚከፈቱ ጠብቀዋል። ከዚያም በኋላ ክልሎቹ የምርጫውን ሂደት ታዝበዋል። በተለያዩ የምርጫ ጣቢያዎች በመኪና እየተዘዋወሩ በእያንዳንዱ ጣቢያ ለ30 ደቂቃ ያህል እየቆዩ ሂደቱን ተከታትለዋል። ከዚያም በኋላ የምርጫ ጣቢያዎቹ ሲዘጉና የድምፅ ቆጠራውን ተመልክተዋል። የድምፅ መስጫ ሳጥኖች ድምፆቹ የተቆጠሩ ወደሚመዘገቡበት የወረዳ ማዕከሎች ሲጓጓዙም ተከታትለዋል።
146 የምርጫ ጣቢያዎችን መጎብኘታቸውንና በአንዳንድ አካባቢዎችም አስተዳደራዊ ችግሮች ማየታቸውን የገለጹት ኮል በሌሎች አካባቢዎች ደግሞ የምርጫ ስርዓቱን ሳይከተሉ ሲቀሩ ማስተዋላቸውን አመልክተዋል። ይሁንና ቡድናቸው በአጠቃላይ ሰዎች በምርጫው ለመሳተፍ ያላቸውን ፍላጎትና ጉጉት መታዘቡን እንዲሁም ምርጫው ሰላማዊ እንደነበር አስረድተዋል።
In some parts of Somaliland, obviously, the polling stations didn't open because of conflict. So that's one.
እንግዲህ በአንዳንድ የሶማሊላንድ አካባቢዎች ያው ግጭት በመኖሩ የምርጫ ጣቢያዎች አልተከፈቱም። አንዳንድ ድምጽ ሰጪዎች ያጋጠማቸው ችግር እሱ ነው። ረጃጅም ሰልፎች ነበሩ። እርሱ የምርጫው አውንታዊ ገጽታም ተደርጎ ሊወሰድ ይችላል። በሌላ በኩል ደግሞ መራጮች ለረጅም ጊዜ ተሰልፈው መጠበቅ ነበረባቸው። ስለዚህ እንደ እውነቱ ከሆነ ዋና ዋና ችግሮች እነዚህ ነበሩ። አንዳንድ የአፈጻጸም ችግሮች ነበሩ ማለት ይቻላል። ለምሳሌ የምርጫ ጣቢያዎች በሰዓቱ አለመከፈት፣ በአንድ ሰዓት መከፈት ሲገባቸው ዘግይተው የተከፈቱ አሉ። ይሄ በዋና ከተማዋ ሀርጌሳም ታይቷል።
ከስድስቱ የሶማሊላንድ ግዛቶች የተሰበሰቡ የድምፅ መስጫ ኮረጆች ተጠቃለው እንደገቡ የድምፅ ቆጠራ እንደሚጀመር ታዛቢዎቹ ተናግረዋል። የምርጫው ውጤት ይፋ እስኪደረግም ቀናት እንደሚወስድ ኮል ጠቁመዋል።
So it will be sometime next week before we know the final results. So I'm not sure exactly which day that could be because all of those things can...
የመጨረሻውን ውጤት እስከሚቀጥለው ሳምንት የሚታወቅ አይመስለኝም። በዚህ ቀን ማለት አይቻልም፣ ምክንያቱም የሎጂስቲክ ችግሮች ሊከሰቱ ይችላሉ። መኪና ሊበላሽ ይችላል። ስለዚህ ጊዜ ሊወስዱ ይችላሉ፣ ወይም ደግሞ ቶሎ ሊከናወንም ይችላል። ይሄ ደግሞ በየትኛውም ሀገር ሊያጋጥም የሚችል ነገር ነው። ስለዚህ ውጤቱ እስኪታወቅ ጥቂት ቀናት ሊወስድ ይችላል።
ከ1.2 ሚሊዮን በላይ ሰዎች ድምፃቸውን ለመስጠት የተመዘገቡ ሲሆን እንደ አውሮፓውያን የዘመን አቆጣጠር ከ2003 አንስቶ በሶማሊላንድ ምርጫ ሲካሄድ ያሁኑ አራተኛው ነው። ሶማሊላንድ እንደ አውሮፓውያን የዘመን አቆጣጠር በ1991 ከተቀረው ሶማሊያ ተገንጥላ የራሷን አስተዳደር ብትመሰርትም እስካሁን ግን ዓለም አቀፍ እውቅና አላገኘችም። በአንጻሩ ሶማሊያ አሁንም ሶማሊላንድን የግዛቷ አካል አድርጋ ትቆጥራለች። ወደ ተከታዩ ርዕስ እንሻገር። ደግሞ በደቡብ ሱዳን ዲሞክራሲያዊ ምርጫ ሁነኛ እርምጃ እንዲወሰድ ሲል የመንግስታቱ ድርጅት ተልዕኮ የጠየቀበትን እናገኛለን። በእንግሊዝኛው ምህጻረ ቃል አንሚስ በመባል የሚታወቀው የመንግስታቱ ድርጅት የደቡብ ሱዳን ተልዕኮ ያልተጠበቀ ነው በተባለ እርምጃ የአገሪቱ የፖለቲካ መሪዎች ለሰላም ያላቸውን ቁርጠኝነት የሚያረጋግጥ እርምጃ እንዲወስዱ ሲል አሳስቧል። አንሚስ በደቡብ ሱዳን ዲሞክራሲያዊ ምርጫ ለማካሄድ የሚያስችል መሻሻል እየተመዘገበ መሆኑን የሚያሳይ ተጨባጭ ማስረጃ መኖሩንም ጠይቋል። ሺላ ፖኒ ከጁባ ያደረሰችንን የዚህን ዘገባ ዝርዝር ደግሞ እንደሚከተለው አቀርበዋለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛና የአንሚስ ኃላፊ ኒኮላስ ሃይሶም በያዝነው ሳምንት ለጸጥታው ምክር ቤት በሰጡት መግለጫ ጊዜው የተራዘመው የደቡብ ሱዳን ምርጫ ሰዓቱ ተቃርቧል ሲሉ የአገሪቱ መሪዎች ለሰላም ያላቸውን ቁርጠኝነት የሚያረጋግጥ ወሳኝ እርምጃ እንዲወስዱ ሲሉ አሳስበዋል። የመንግስታቱ ድርጅት የደቡብ ሱዳን ጽህፈት ቤት ተጠባባቂ ቃል አቀባይ ራቢንድራ ጌሪም ለሃይሶም ይህን ብለዋል።
The international community needs tangible evidence that this country's leaders and political elite are genuinely committed to a democratic future.
የዓለም አቀፉ ማህበረሰብ የዚህች ሀገር መሪዎችና የፖለቲካ ሊቃን ለዲሞክራሲ መጪ ዕጣ ያላቸውን እውነተኛ ቁርጠኝነት የሚያሳይ ተጨባጭ ማስረጃ ያስፈልጋቸዋል።
እንደ አውሮፓውያን የዘመን አቆጣጠር በ2011 ነጻነቷን ካገኘች በኋላ የሽግግር መንግስቱን የሥራ ዘመን ለአራተኛ ጊዜ ያራዘመችው ደቡብ ሱዳን በአገሪቱ ሊካሄድ የታቀደውን ብሔራዊ ምርጫም ለ2026 ማስተላለፏ ይታወቃል። ደቡብ ሱዳን ከጊዜ ወደ ጊዜ እየጨመረ በመጣው የሀገር ውስጥ ግጭት እየተንገታገተች ባለችበት በአሁኑ ወቅት የዲሞክራሲያዊ ለውጦች መዘግየት የሰላም የመረጋጋትና የልማት ተስፋዎች ከደቡብ ሱዳን ድንበር ተሻግረው በመላው የምስራቅ አፍሪካ ቀጠና ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተብሏል። ሃይሶ ማያይዘውም የፖለቲካ መሪዎች በሰላም ስምምነቱ መሰረት የሚጠበቅባቸውን ግዴታ የሚወጡበት ጊዜ እያለቀ ነው ሲሉ አጽንኦት ሰጥተው ተናግረዋል።
We must collectively seize the opportunity to make this extension the last and deliver the peace.
ይህን ያሁኑ የማራዘሚያ ውሳኔ የመጨረሻ በማድረግ የደቡብ ሱዳን ሕዝብ የሚገባውን ሰላምና ዲሞክራሲ እንዲጎናጸፍ የሚያግዝ መልካም እድል አድርገን ልንጠቀምበት ይገባል።
የሰላም ስምምነቱን ተግባራዊ ለማድረግ የተያዘው ዕቅድ መዘግየቱ መሪዎቻቸው ለሀገሪቱ ደህንነት ከልብ የሚያስቡና ብሎም ለሰላም ለመረጋጋትና ለእድገት ተስፋ በሆኑ ሁኔታዎች ላይ ተጽዕኖ ያሳድራሉ በሚለው እሳቤ ላይ ጥርጣሬ ስለመፍጠሩ በጁባ ጎዳናዎች የሚዘዋወሩ ነዋሪዎች በተለየ ስሜት ተውጠው ነው የሚናገሩት። በደቡብ ሱዳን የሴቶች መብት ተሟጋቿ ኑኑ ዲያና ከነኚህ አንዷ ናት።
I think because of the extension personally as I am
የምርጫው ጊዜ በመራዘሙ በግሌ እንደ አንድ ደቡብ ሱዳናዊ ወጣት በሀገሪቱ ያስተዳደር ፍራት ላይ የነበረኝን ተስፋ ቆርጫለሁ።
ለሰላምና የጾታ እኩልነት መረጋጋት የሚሟገተው ዳታ ጎርደን ደግሞ ሌላው ነው።
The time for political statements without tangible and time-bound
ተጨባጭና ተግባራዊ የሚሆንበት ጊዜ የማይታወቅ የፖለቲካ መግለጫ ጊዜው አልፎበታል። ምርጫ በተያዘለት ጊዜ እንዲካሄድ መንግስት ከንግግር ባለፈ ተግባራዊ እንቅስቃሴ መጠመድ አለበት።
አንሚስ በብሔራዊ ምርጫ ኮሚሽኑ ድጋፍ ወደፊት እየተራመደ መሆኑን ሲገልጽ፣ ሃይሶም በበኩላቸው የሲቪክ ትምህርት የመራጭ ምዝገባ ዝግጅት እንዲሁም በፖለቲካ ፓርቲዎች በሲቪል ማህበረሰቡ በመገናኛ ብዙሃንና የምርጫ ደህንነት በሚረጋገጥበት ሂደት መካከል ሊኖር ስለሚገባው የሥነ ምግባር ደንብ በጉዳዩ የሚሳተፉ ወገኖች አፋጣኝ መፍትሄ ለማበጀት ስለሚጠበቅባቸው ሥራ አጽንኦት ሰጥተው ተናግረዋል። ሃይሶም ንግግራቸውን ሲያጠቃልሉም ጊዜ የማይተካ ሀብት መሆኑንና ደቡብ ሱዳን ዲሞክራሲን ለማስፈን ለገባችው ቃል እውን መሆን የመጨረሻው ድል መሪዎቿን ስላላቸው ቁርጠኝነት ተጠያቂ በማድረግ ቀጣይነት ያለው ዓለም አቀፍ ድጋፍ አስፈላጊ መሆኑ ላይ ትኩረት አድርገዋል።
This cannot be business as usual for the parties to the peace agreement.
ይህ በሰላም ስምምነቱ ሂደት ለሚሳተፉትም ሆነ ለፖለቲካ ልሂቃኑ፣ ለሰላም ስምምነቱ ዋስትና ሰጪዎች የሚሆን ለዓለም አቀፉ ማህበረሰብ ሁኔታው የሚጠይቀው ጥረት ሳይታከል በተለመደ የአሰራር መንገድ ብቻ ሊታይ አይችልም። ይህንን የአሁኑን የማራዘሚያ ውሳኔም በጋራ የመጨረሻ እንዲሆን በማድረግና የደቡብ ሱዳን ህዝብ የሚገባውን ሰላምና ዲሞክራሲ ለማስፈን ልንጠቀምበት ይገባል።
የመጨረሻ እንዲሆን የተባለው ምርጫው የሚካሄድበትን ጊዜ ያራዘመው ውሳኔ በእርግጥ የመጨረሻ መሆን መቻሉ ግን ዘግይቶ ነው የሚታወቀው። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ እንመልሳቸዋለን። ተመራጩ ፕሬዚዳንት ፈጥነው የአገር ውስጥ ፖሊሲዎች ለውጥ እንደሚተገብሩ ይጠበቃል ይለናል። ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ዋይት ሀውስን የሚረከቡት ገና የፊታችን ጥር ወር አጋማሽ ሲመጣ ነው። ቢሆንም ከወዲሁ ለሚቀጥሉት 4 ዓመታት ለሚተገብሯቸው የአገር ውስጥ ፖሊሲዎች መሰረት መጣልና እቅዶችን ማውጣት ይዘዋል። የአሜሪካ ድምጽ የዋሽንግተን ዘጋቢያችን ካሮሊን ፕሩስቲ ዘገባ አጠናቅራለች። ቆንጅታየ እንደሚከተለው ታቀርበዋለች።
በምርጫው ምሽት ዶናልድ ትራምፕ ባደረጉት የድል ንግግር እንዲህ ብለዋል።
ሀገራችንን የሚመለከቱትን ሁሉንም ነገሮች እናስተካክላለን። ዛሬ ይህንን ታሪክ የሰራ ነው በምክንያት ነው። ምክንያቱም እርሱ ነው።
ዋና ትኩረታቸው የስደተኞች ወይም የኢሚግሬሽን ጉዳይን ማስተካከል እንደሚሆን አሳውቀዋል።
We're going to have to seal up those borders and we're going to have to let people come into our country.
ድንበሮቻችንን መዝጋት አለብን። ሰዎች ወደ ሀገራችን እንዲመጡ እንፈቅዳለን። ተመልሰው እንዲመጡም እንፈልጋለን። ይምጡ እንፈቅድላቸዋለን። ግን በህጋዊ መንገድ ነው መምጣት ያለባቸው።
ተመራጩ ፕሬዝዳንት በምርጫ ዘመቻቸው በየዓመቱ በሚሊዮኖች የሚቆጠሩ ህጋዊ ፈቃድ የሌላቸው ፍልሰተኞችን ከሀገር አባረራለሁ በማለት ቃል መግባታቸው ድጋፍ አሰባስቦላቸዋል። የጉዳዩ አዋቂ ባለሙያዎች በበኩላቸው ፍልሰተኞችን በገፍ የማባረር እርምጃ የብዙ ቢሊዮን ዶላር ወጪ፣ ግዙፍ የድርጅት መዋቅርና የሥራው ኃላፊ ምደባ ወይም ውከላ የሚጠይቅ ነው። እንዴት እንደሚሆን ገና በዝርዝር የተቀመጠ ነገር የለም። ይሁን እንጂ ዶናልድ ትራምፕ የድንበር ቁጥጥር ዋና ባለሥልጣናቸው እንዲሆኑ የመረጧቸው ታም ሆማን ለሲቢኤስ ቴሌቪዥን 60 ሚኒትስ ፕሮግራም በሰጡት ቃለ መጠይቅ ህጋዊ ፈቃድ የሌላቸውን ሰዎች በሚመለከት የማተኩረው በየሰፈሩ ሳይሆን በስራ ቦታዎች ነው ብለዋል። ሁለተኛው የትራምፕ አስተዳደር ትኩረት የዋጋ ግሽበቱን ማስተካከል እንደሚሆን ተመራጩ ምክትል ፕሬዚደንት ጄዲ ቫንስ ተናግረዋል።
And after the greatest political comeback in American history, we're going to leave the greatest
በአሜሪካ ታሪክ በፖለቲካው ከምንጊዜውም በላቀ መንገድ በድጋሚ አሸንፈን ተመልሰናል። ስለሆነም በዶናልድ ትራምፕ አስተዳደር ኢኮኖሚውንም እንደገና ከምንጊዜውም በላቀ መንገድ እንመራዋለን።
ዶናልድ ትራምፕ ከውጪ በሚገቡ ዕቃዎች ላይ ቀረጥ በመጣል የማህበራዊ ዋስትና ወይም ሶሻል ሴኩሪቲ ክፍያና በአገልግሎት ኢንዱስትሪው የሚሰሩ ሰራተኞች ከተገልጋይ የሚያገኙት ጉርሻ ከገቢ ግብር ነፃ እንዲሆን በማድረግ ቅድሚያ ለአሜሪካ ፖሊሲዎችን እተገብራለሁ ሲሉ ቃል ገብተዋል። ሶስተኛው ቅድሚያ ትኩረታቸው የመንግስት መስሪያ ቤቶችን አሰራር ማስተካከል እንደሚሆንም አሳውቀዋል።
አሜሪካ has given us an unprecedented and powerful mandate.
አሜሪካ እስካሁን ያልታየ እጅግ ጠንካራ የሆነ ስልጣን ሰጥታናለች።
በዚህም ስልጣናቸው የቴስላና የስፔስኤክስ ኩባንያዎች ባለቤቱን ኤለን መስክንና በፕሬዝደንታዊ ምርጫው ተፎካክረዋቸው የነበሩትን ቪቬክ ራማስዋሚን የመንግስት ቢሮክራሲና ወጪን የሚከታተሉ የመንግስታዊ አሰራር ቅልጥፍና ሹማምንት አድርገው ሰይመዋቸዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤትና የተወካዮች ምክር ቤቱን ሪፐብሊካኖች በበላይነት የሚቆጣጠሩ በመሆኑ ተመራጩ ፕሬዚደንት ለውጭ ጉዳይ ሚኒስትርነት፣ ለአገር ደህንነት ሚኒስትርነት፣ ለአካባቢ ጥበቃ መስሪያ ቤት አስተዳዳሪነት እንዲሁም በተባበሩት መንግስታት ድርጅትና በእስራኤል አምባሳደር እንዲሆኑ የመረጧቸውን እናም በቀጣይም የሚያጯቸውን ባለስልጣናት ሹመት ያለ እክል ለማጸደቅ ዋስትና ይሰጣቸዋል። እስካሁን የሾሟቸው ጥቂቶቹ ሲሆኑ በጠቅላላው ለ4000 የመንግስት ስልጣን ቦታዎች የሚፈልጓቸውን ሰዎች ይሾማሉ። ተመራጩ ፕሬዚደንት እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ዓ ም ጥር 20 ቀን ማለት 70 ከማይሞሉ ቀናት በኋላ ነው አስተዳደሩን የሚረከቡት። እናም ያኔ ሁለተኛው የስልጣን ዘመናቸው እንደምን ያለ እንደሚሆን የተሻለ ስዕል እናገኛለን። ነገር ግን የትራምፕ አስተዳደር ዘመን ከባይደን ዘመን እጅግ በጣም የተለየ እንደሚሆን ከወዲሁ በግልጽ የሚታወቅ ጉዳይ ነው።
ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን ወደ ማገባደዱ እየተቃረብን ነው። አሁን ደግሞ ለዚህ ክፍል ካሰናዳናቸው ቅንብሮች አንዱን እናሰማችኋለን። በኢትዮጵያ ይህ ዘገባ ወደ ለቀዳሚው ተከታይ የሚሆነውን ላስቀድም። ለቀዳሚ ለቋሚ ደመወዝተኞች የሥራ ግብር እንዲቀነስ የተጠየቀበት ነው። በኢትዮጵያ ብር የመግዛት አቅም መዳከምን ተከትሎ ቋሚ ደመወዝተኞች የኑሮ ሁኔታ እየፈተናቸው መሆኑ የኢትዮጵያ ሠራተኛ ማኅበራት ኮንፌዴሬሽን ገልጠዋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ መንግሥት የሥራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወስድ በደብዳቤ ጠቅላይ ሚኒስትር አብይ አህመድን መጠየቃቸውን የተናገሩት በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥላው አለሙ በበኩላቸው መንግስት የስራ ግብር መቀነሱን ጨምሮ ቋሚ ደመወዝተኞች ተጨማሪ ገቢ የሚያገኙበትን ሁኔታ ማመቻቸት ይኖርበታል ነው ያሉት። በዚህ ጉዳይ ላይ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የገንዘብ ሚኒስትር ዴታ ዶክተር ኢዮብ ማሞ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው። አስማማው አየነው ዝርዝሩን ይዟል።
የኢትዮጵያ መንግስት የብርን የመግዛት አቅም ያዳከመው የውጭ ምንዛሬ ግብይት በገበያ እንዲወሰን ያደረገው የፖሊሲ ለውጥ ተግባራዊ መሆን ከጀመረ 3 ወራት አልፎታል። ይህን ተከትሎ በተፈጠሩ ኢኮኖሚያዊ ጫናዎች እየተፈተኑ ከሚገኙ የማህበረሰብ ክፍሎች መካከል ቋሚ ደሞዝ ወይም ገቢ ያላቸው ይገኙበታል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ለአሜሪካ ድምፅ እንደገለጹት በኢትዮጵያ የብር የመግዛት አቅም መዳከምን ተከትሎ ቋሚ ደሞዝተኛ ሰራተኞች የኑሮ ሁኔታቸው ይብስኑ እየከፋ መጥቷል ይላሉ።
በተለይ ዝቅተኛ ደሞዝ ተከፋዩ ሰራተኛ ድሮ መኖር አልቻለም። አሁንም ይሄ ተጨምሮ ቀን ስራ እየሰራ ማታ ሆቴል ሩ ፍርፋር የሚለምንበት ደረጃ ላይ ደርሷል ማለት ነው። ይሄ ነው የዘወረስ በቃ ማለት የወረደ ማለት ይሄ ነው። አንዳንድ በዝቅተኛ ደረጃ ላይ የሚከፈላቸው ሰራተኞች ይህን ነው እያል በዚህ ነው እየኖሩ ያሉት ማለት ነው። ስለዚህ ስራ ኖሮት ግን ፍርፋር ሄዶ የሚለምን ማለት ነው። በ$10 በምንም ተአምር ሊኖር አይችልም። ወይም በ$20 ኢትዮጵያ ውስጥ ወር ሙሉ ሊኖርበት የሚችልበት ሁኔታ የለም።
ኢኮኖሚያዊ ጫናው በተለይም በኢንዱስትሪ ፓርኮች ተቀጥረው የሚሰሩ ኢትዮጵያውያን ላይ የበረታ ስለመሆኑም አቶ ካሳሁን ገልጸዋል። ከዚህ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር በሰራተኞች የኑሮ ሁኔታ ላይ ተወያይተው እንደነበር አስታውሰው አብዛኞቹ ጥያቄዎቻችን ምላሽ አላገኙም ይላሉም። የስራ ግብር መቀነስን ጨምሮ የኑሮ ጫናውን የሚያቃልሉ ኢኮኖሚያዊ እርምጃዎች እንዲወሰዱም በደብዳቤ ጠቅላይ ሚኒስትር አብይ አህመድን በድጋሚ መጠየቃቸውንም ተናግረዋል።
ከደሞዝ የሚቆረጠው የስራ ግብር እንዲቀነስ በተደጋጋሚ ጥያቄ ስናቀርብ ነው የነበረው። ባለፈው አመት አካባቢ ከክቡር ጠቅላይ ሚኒስትራችን ጋር ስንወያይ አንዱ ያቀረብነው ጥያቄ ይሄ ነው። ሁለተኛው መነሻ የደሞዝ ወለል ነው። እነዚህ ይሄ ብቻ ሳይሆን አንኳር ያቀረብናቸውና የተወያየንባቸው እንደ ኢሹ ይሄ ነበሩ። ከጠቅላይ ሚኒስትሩ ጋር ከተወያየን በኋላ ጠቅላይ ሚኒስትሩ አቅጣጫ ሰጥቶ ነበር። ይህን ጉዳይ እንዲያዩ አቅጣጫ የተሰጣቸው ሚኒስቴር መስሪያ ቤቶች ነበሩ እና ከእነሱ ጋር በአካል የምንወያይ ደብዳቤ ብንጽፍላቸው ምላሽ አጣን። ከዛ በተደጋጋሚም ይሄ በድጋሚም የዚህ የኢኮኖሚ ማሻሻው ከመጣ በኋላ ገንዘብ የመግዛት አቅሙ በመቀነሱ ከዚህ በፊትም የተሰጠው አቅጣጫ መፍትሄ ስላላገኘን በዛ መሰረት መፍትሄ ይስጡን ብለን ለክቡር ጠቅላይ ሚኒስትሩ ደብዳቤ አስገብተናል ማለት ነው።
በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙም አነስተኛና ቋሚ ገቢ ላላቸው የማህበረሰብ ክፍሎች የዋጋ ንረቱን ተከትሎ እየደረሰባቸው ያለውን ኢኮኖሚያዊ ጫና ለማቃለል ከደሞዝ ጭማሪ ይልቅ የስራ ግብር መቀነስ የተሻለ መፍትሄ ስለመሆኑ ይናገራሉ። ይሁንና መንግስት ካለበት ዕዳ አንጻር ይህንን አማራጭ ተግባራዊ ለማድረግ ፍላጎት ይኖራል ብሎ አያምኑም።
ከሰራተኛ ታክስ የሚያገኘውን መቀነስ ቢፈልግ የወጪውን ካልቀነሰ አይሆንም፣ ዕዳ ውስጥ ይገባል። በዛ ላይ ደግሞ ብድሮች አሉ። ብድሮችንም የሚከፍለው መንግስት ያው ካለው ታክስ ምናምን ሰባስቦ ነው። ያ ደግሞ የሚበደርባቸው ምክንያቶች ፈጣን ገቢ የሚያስገኙና ገቢ ተገኝቶ በገቢው ራሱ እዳውን እየከፈለ የሚሄድ ነገር ካልሆነ በስተቀር እዳውን ያው በግብር ብቻ ነው የሚከፍለው። ግብሩ ደግሞ ለሰራተኛው ሸክም ይሆንበታል። አብዛኛው በግብር ከፋይነት የሚታወቀው ያው መንግስት ሰራተኛ ነው፣ ወይም ደግሞ ተቀጣሪ ሰራተኛ ኢንጀነራል ይከፍላል፣ ቢዝነሶችም ይከፍላሉ። ነገር ግን ጫናው የሚበዛው ለዚህ ለሰራተኛው ነው፣ ከደሞዙ አነስተኛነት። ስለዚህ የተያያዙ ብዙ ነገሮች አሉ፣ አብሮ ሊታሰቡ የሚገባቸው ብዙ ነገሮች አሉ። ትልቁ እርምጃ እኔ የሚመስለኝ መንግስት የራሱ የወጪ ቀዳዳዎች ቀንሶ ከሰራተኛው የሚያገኘውን ግብር ወደ መቀነስ ቢሄድ ለሰራተኛው ትልቅ እፎይታ ይሰጥ ነበረ። ግን እንደዛም ሆኖ በሰፊ እርምጃ ነው የሚፈልገው ይሄ ነገር። ሰራተኛው በዚህ ብቻም ችግሩን ሊወጣ አይችልም። አሁን ባለው ሁኔታ
አነስተኛ ገቢ ባላቸውና ቋሚ ደሞዝተኞች ላይ ያለውን የኑሮ ጫና ለማቃለል ያግዛ በተባለው የስራ ግብር ማሻሻያ ዙሪያ ከገንዘብ ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ማሞ በቅርቡ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ መንግስት የደሞዝ ጭማሪ በማድረግ ኢኮኖሚያዊ ጫናውን ለማቃለል እየሰራ ስለመሆኑ መናገራቸው የሚታወስ ነው።
ያ ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ጨምራለ፣ 200% ተጨምራለ። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄ መሆኑ ግን ወደ 91 ቢሊዮን ብር ነው ወጪው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ በበኩላቸው ጥያቄዎቻቸው የሰራተኞች የመኖር ያለመኖር ጉዳይ በመሆኑ መንግስት ምላሽ እንዲሰጣቸው ጠይቀዋል።
የስራ ግብር መቀነስ እና ዝቅተኛ የደሞዝ ወለል መወሰን ጊዜ የማይሰጠው ነው። የመኖር አለመኖር ጉዳይ ነው የምናወራ ያለ ነው። ስለዚህ ይሄ በአስቸኳይ መወሰን አለበት። አንዳንዶች ምሉ አይ በዚህ ብቻ ነው ወይ የኑሮ ውድነት፣ ሌሎች ማሻሻያዎችን መውሰድ አለባቸው። መንግስት አሁን ለምሳሌ በትምህርት ቤቶች እያደረጋቸው የሚበረታታ ነገር መንግስት እያደረገ ያለው ነገር አለ። ሽማግሌዎችን የመቀለብ ስራዎችን እየሰራ ነው ያለው። እንደዚህ እንደዚህ አይነት ጥሩ ነው። ሌላው ገበያውን የማረጋጋት ስራ የሚሰራበት ሁኔታ ቢፈጠር፣ አሁን ለመንግስት ሰራተኛ ደሞዝ ተጨምረዋል ሲባል ገና ኪሳቸው ሳይገባ ነው ሁሉም ነገር ለመንግስት ሰራተኛ ደሞዝ ተጨምሯል ብሎ ነጋዴዎች በከፍተኛ ሁኔታ ጭማሪ ያደረጉት። ስለዚህ ገበያውን የመረጋጋትና የመቆጣጠር ሁኔታ መኖር አለበት።
የስራ ግብር መቀነስን ጨምሮ ቋሚ ደሞዝተኞች ተጨማሪ ገቢ የሚያገኙበት ሁኔታ መንግስት ማመቻቸት ይኖርበታል የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አጥሎ አለሙ ናቸው።
ከዚህ ከግብርና ከታክስ ውጪ ባሉ መፍትሄዎች ላይም መተኮር አለበት። ሰራተኛው ተጨማሪ ስራዎች ለመስራት እንዲችል፣ ሰው በአጠቃላይ ህዝቡ እንደ ልቡ ስራ እንዲሰራ የሚችል ካልተደረገ በስተቀረ መንግስትም ገቢ አያገኝም፣ ህዝቡም ደግሞ ገቢ አያገኝም። ስለዚህ ጫናው በጣም ይበረታል እና ሁሉም ነገር የተመሰረተው በስራ ፈጠራ ምርታማ በሆነ ስራ ላይ መሰማራትን እና ህዝቡ በዛ አይነት እድሎች እንዲያገኝ ማድረጉ ላይ ያለ ነገር ነው። በዛ ላይ መንግስትንም ቀዳዳ መክደን አለበት። የወጪው ዝርዝር መቀነስ አለበት። የመንግስት
በሀገሪቱ አሁን ተግባራዊ እየተደረጉ የሚገኙ የኮሪደር ልማት ፕሮጀክቶችን ጨምሮ የሚሰሩ ስራዎች የማህበረሰቡን ኢኮኖሚያዊ እንቅስቃሴ የማያስተጓጉሉና በአጭር ጊዜ ተጨማሪ ገቢ ለማግኘት የሚያስችሉ ስለመሆናቸው ማረጋገጥ እንደሚገባም ዶክተር አጥሎ አለሙ አሳስበዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ ያዝነውን ወደ ማጠናቀቁ ተቃርበናል። በተቀሩት ጥቂት ደቂቃዎች አጫጭር የዜና ማጠቃለያዎችን ላሰማችሁ። ሙሴቬኒን ሰድቧል የተባለው ወጣት በፍርድ ቤት ጥፋተኛ ነው ተባለ። የዩጋንዳው ፕሬዚዳንት ዮሪ ሙሴቬኒ በህዝብ ፊት ይገረፉ የሚል መልእክት በቲክቶክ ያስተላለፈው የ21 ዓመት ወጣት በፍርድ ቤት ጥፋተኛ ሆኖ ተገኝቷል። እስራኤል ደማስቆን ካየር ደበደበች። እስራኤል በሶሪያ መዲና ደማስቆ ሁለት ስፍራዎችን ካየር መደብደቧ የሶሪያ መንግስት ዜና አገልግሎት አስታውቋል። ሰዓታችን እየተገባደደ ነው። አንድ የመጨረሻ ዜና ለማሰማት እድል ያገኘሁ ይመስለኛል። ሽብርተኛ ሲል በጠራው ድርጅትና አባላት ላይ ከፍተኛ ጉዳት ማድረሱን የእስራኤል ሰራዊት አስታውቋል። እስላማዊ ጂሃድ የተሰኘው ቡድን ባለፈው ዓመት በጥቅምት ወር ነው በእስራኤል ላይ ጥቃት በሰነዘረበት ወቅት ተሳታፊ ነበር ሲል የእስራኤል መንግስት ያስታወቀው። ክቡራትና ክቡራን፣ ዝግጅታችን ተጠናቀቀ። አስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ነገ አርብ ምሽት እንመለሳለን። ሰላም፣ ደህና እደሩ።